የምንማረው ወደ እግዚአብሔር ቤት እንሄድ ባሉ ጊዜ ደስ አለኝ በሚል ርዕስ ይሆናል። በዚህ ርዕስ የምንማረው ስብከት አይደለም። በዚህ ርዕስ ሰው ወደ እግዚአብሔር ቤት ሲሄድ ደስ እንዲለው ስለሚያደርጉት ምክንያቶች ነው የምንማረው። በቂ ዝግጅት ለአንድ ጉዳይ ያደረገ ሰው የተዘጋጀበትን ነገር መጠበቁ አይቀርም። በቂ መሰናዶ ያደረገ ሰው የተሰናዳበት ቦታ ወይም የተሰናዳለት ጉዳይ የሚፈጸምበት ሰዓት እንዲደርስ መቸኮሉ አይቀርም። ሰርግ ለመሄድ ልብሳችንን ለውጠን ጠጉራችንን፣ ሌላውንም የሰውነታችንን አካል በአግባብ አዘጋጅተን ሰዓት ውስጥ ይደርስ ድረስ እንዴት እንደምንጨኩል እንደምንናፍቅ እናውቃለን። ወደ እግዚአብሔር ቤት ለመሄድ ደስ እንድንሰኝ የሚያደርገን የዝግጅታችን ሁኔታ ነው። በአግባብ የተዘጋጀ ሰው እንዲሄድ ሲሉት ደስ ይለዋል። ያልተዘጋጀ ሰው ደግሞ እንዲሁም አለመሰናዳቱ እየገለጠ የሚዘገይ የሚቀርም ሊሆን ይችላል። አንዳንዴ ሰርግ ለመሄድ አብረን እንሄዳለን ብላችሁ ቀጠሮ ይዛችሁ እናንተ ጨርሳችሁ ስትደርሱ ዘግይተው ይጠብቋችኋል። ገና ልብስም ይለብሷል። አንዳንዶቹ ትታችሁ ትሄዳላችሁ። አንዳንዶቹም ለመርቃት ይወስናሉ። እንዲህ አለ ያልተረጋጋ ነገር ይኖራል። ባለመዘጋጀት የተነሳ በአግባብ የተዘጋጀ ሰው ግን ሊሄድ የተሰናዳበት ቦታ ለመድረስ በልቡ ይቸኩላል፣ በልቡ ይናፍቃል። ናል በአምላክ ዳዊትን ወደ እግዚአብሔር ቤት እንሂድ ባለ ጊዜ ደስ አለኝ ያለው ወደ እግዚአብሔር ቤት ሰው ሲሄድ ሊያደርገው የሚገባው መሰናዶ ወይም ዝግጅት በአግባብ ፈጽሞ ስለነበረ መሆኑን የመጽሐፉ ትርጉም ያስረዳል። ስለዚህ እኛ የምንማረው ይህንን ነው። አሁን ስለ ጸሎት ተምረናል። ቅዳሴ ተሰጥኦንም እያጠናን ነው። ሌሎቹንም ተምረናል። ወደ እግዚአብሔር ቤት መሄድ ብቻ ነው ዋና አሁን የሚያስፈልገው። ቅዳሴ ለማስቀደስ ነቅቶ መሄድ፣ ኪዳን ለማድረስ ነቅቶ መሄድ፣ ጉባኤ ለመማር ነቅቶ መሄድ። እንዴት ነው የምንነቃው? መንቃት ማለት ከእንቅልፍ መነሳት ብቻ ነው? ምንድን ነው ደስ የሚያሰኘው ዝግጅት? እግዚአብሔር አምላክ ይህን የተመለከተውን ትምህርት በአግባብ እንዲያስተምረን ለሕይወታችን የሚያሻንን ቁም ነገር እንድንጨብጥ ይረዳን ዘንድ ቅዱስ ፈቃድ ይሆንልን። ይህ ኃይለ ቃል የሚገኘው በመዝሙረ ዳዊት መዝሙር 121 ቁጥር 1 ላይ ነው። በመጀመሪያ የምንመለከተው ቤተ ክርስቲያን ራሷ ምንድን ናት? ስለ ቤተ ክርስቲያን በቅዱስ መጽሐፍ ውስጥ ብዙ የተነገሩ የተሰጡ ትምህርቶች አሉ። እኛ ሰባቱን ነጥቦች ብቻ እንመለከታለን፣ በጣም ባጭር ባጭር። አንደኛ ቤተ ክርስቲያን የጸሎት ቤት ናት። በማርቆስ ወንጌል ምዕራፍ 11 ቁጥር 1 ጀምሮ እስከ 17 ቁጥር 17 ላይ ስናነብ፣ በማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ እስከ 13 ድረስ ስናነብ፣ በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እስከ 11 ስናነብ፣ ጌታችን አንድ በቤተ መቅደስ ውስጥ ያደረገው ነገር እንደነበረ ይገልጥና በመካከል ቤቴ የጸሎት ቤት ትባላለች ብሎ እንደተናገረ መጽሐፋችን ያስረዳናል። ስለዚህ ቤተ ክርስቲያን የጸሎት ቤት። ጸሎት ማለት ምን ማለት ነው? ልመና፣ ስዕለት፣ ምስጋና ማለት ነው። ሰው የሚለምነው የሚሳለው የሚያመሰግነው ማንን ነው? ወደ ማን ነው? ወደ እግዚአብሔር። ይሄንን ጸሎት የምናቀርብበት፣ ልመና የምናቀርብበት፣ ስዕለት የምንሳልበት፣ የሙጥኝ የምንልበት፣ የምንማጸንባት ስፍራ ማናት? እሷ ቤተ ክርስቲያን ናት። ቤተ ክርስቲያን የጸሎት ቤት ናት። ሁለተኛው ቤተ ክርስቲያን የስግደት ቤት ናት። ለእግዚአብሔር ይሰገድባታል። በመዝሙረ ዳዊት መዝሙር 5:7 ስናነብ እኔ ግን በምህረት ብዛት ወደ ቤትህ እገባለሁ አለ። ቤትህ ያለው ምኑ ነው? ቤተ መቅደሱ። በምህረት ብዛት እገባለሁ ያለው በምህረት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራትም ወደ ቅድስና መቅደስ እሰግዳለሁ አለ። በመፍራት ቤት እሰግዳለሁ አለ። በቅድስና መቅደስ ለማን እሰግዳለሁ? ለአንተ እግዚአብሔር እሰግዳለሁ። ይህን ስግደት የምንሰግድባት ቤት ቤተ ክርስቲያን ናት። ሶስተኛውን ቤተ ክርስቲያን የመስዋዕት ቤት ናት። ህብስቱ ወይኑ ቀርቦ ወደ መለኮት ስጋና ደምነት የሚለወጥባት ያን መስዋዕት የምናቀርብባት እኛም እያንዳንዳችን ካለን ስጦታችንን ይዘን የምንቀርብባት ቤት ቤተ ክርስቲያን ናት። ቤተክርስቲያን የመስዋዕት ቤት ናት። በቀዳማዊ ነገሥት ምዕራፍ 12:27 ስናነብ ይህ ሕዝብ በእግዚአብሔር ቤት መስዋዕትን ያቀርብ ዘንድ ወደ ኢየሩሳሌም ቢወጣ ይላል። ምን እንዲያቀርብ ነው የተባለው? መስዋዕትን እንዲያቀርብ። ወደ ማን ቢወጣ? ወደ ኢየሩሳሌም ቤት ቢያቀርብ ነው የተባለው። በእግዚአብሔር ቤት ይህ ሕዝብ በእግዚአብሔር ቤት ምን ያቀርብ ዘንድ መስዋዕት ያለ መስዋዕት የሚቀርብባት የመስዋዕት ቤት ቤተ ክርስቲያን። አራተኛ ቤተ ክርስቲያን የእግዚአብሔር ቤት ናት። ስሙ ይጠራባታል። እግዚአብሔር ያድርባታል። ታምራቱን ያሳይባታል። በቅዱስ መጽሐፋችን በተለይ በመጽሐፈ ዜና መዋዕል ካልዕ ምዕራፍ 6:1 ጀምሮ ስናነብ የእግዚአብሔር ቤተ መቅደስ ሰሞኑን በተለይ ከትላንትና በስቲያ ትልቅ በዓል አክብረናል። የታቦት በዓል። ታቦት እግዚአብሔር ማደሪያ ነው። ይቺ ታቦት ታቦተ ጽዮን ትባላለች። ይቺ ታቦት ዛሬ በሀገራችን ትገኛለች። ህዳር 21 ቀን የምናከብረው አንደኛ ታቦተ ጽዮን እግዚአብሔርን የደፈሩ ታቦተ እግዚአብሔርን የደፈሩ የቤተ መቅደሱን አገልግሎት የደፈሩ ተቀጠው ታቦቷ ከተማረከች በኋላ በእግዚአብሔር ፈቃድ ጠላቶቹን ሁሉ እግዚአብሔር በታቦቱ አድሮ ድል አድርጎ ወደ አገሩ የተመለሰበት በዓል ነው የምናከብረው ህዳር 21። ሁለተኛ ለመጀመሪያ ጊዜ ይቺ ታቦት ዛሬ በሀገራችን ነው የምትገኘው። ይቺን ታቦት ወደ ሀገራችን ያመጣ የንጉሱ የሰሎሞን ልጅ የንግስት ሳባ ልጅ ቀዳማዊ ምኒልክ ነው። ይቺን ታቦት ይዘው አክሱም የደረሱ ህዳር 21 ቀን። ሶስተኛ አክሱም ሄዳችሁ የተሳለማችሁ ካላችሁ አሁን በስፍራው ላይ የሚታዩ ሶስት ቤተ መቅደሶች አሉ። አንደኛው በአጼ ፋሲለደስ የተሰራው፣ ሁለተኛው በአጼ ኃይለሥላሴ የተሰራው፣ ሶስተኛው በእቴጌ መነን የተሰራው። ታቦቷ የምትገኝበት በእቴጌ መነን የተሰራው ቤተ መቅደስ ውስጥ። ከዛ ውጭ በዛው በቤተ ክርስቲያኑ ቅጥር ውስጥ የምናገኘው አንድ የቤተ መቅደስ ፍርስራሽ አለ። ወደ ታች ስትመለከቱ ጥልቅ ነው ወደ ውስጥ ፍራሹ ስጠር 12 ክፍሎች ያለች። ይሄ ለመጀመሪያ ጊዜ ኢትዮጵያውያኑ ነገስታት አብርሃና አጽብሐ ለታቦተ ጽዮን ማደሪያ እንዲሆን የሰሩት ቤተ መቅደስ። ታቦታ ሄዳ በዚህ ቤተ መቅደስ ውስጥ ቅዳሴ ቤቱ ተከብሮ የገባችው ህዳር 21 ቀን። አራተኛ ይሄ ቤተ መቅደስ አሁን ባለ 12 ክፍሉ ቤተ መቅደስ ፈርሷል። ዛሬ ፍራሹ ነው ምን ያፈረሰችው ዮዲት ናት። ጉዲት ስታፈርሰው ታቦቱን ይዘው ካህናቱ ወደ ዝዋይ ደሴ ተሰደዋል። ዛሬ ተሳውን ዝዋይ ላይ ቋንቋቸው ግዕዝ የሚመስል ግዕዝን አስተካክለው አስመስለው የሚናገሩ ህዝቦች አሉ። የዛ የጎሳዎች ይባላል። ለዚህ ምክንያቱ ታቦተ ጽዮንን ይዘው በተሰደዱ ጊዜ ህዝቡ ያን የቋንቋ ቋንቋ አድርጎ ጠብቆ መኖር ይችላል። ታቦቷን ይዘው የተሰደዱት ከዚህ ከአዲስ አበባ 160 ኪሎ ሜትር ርቀት ላይ የሚገኘው የዝዋይ ደሴ ነው። በኋላ ዮዲት ካረፈች በኋላ ታቦቷን ይዘው ተመልሰው አክሱም የደረሱት ህዳር 21 አሁን በዚህ የተነሳ ነው ታቦተ ጽዮን በየዓመቱ የሚያከብረው ሰፊ ነው ታሪኩ። እግዚአብሔር ከመቤታችን ከታቦቱ በረከት ያልሄዳችሁ መሄዳችሁት ይዛችሁ የመጣችሁት በረከት ይድረሳ፣ ያልሄዳችሁት ደግሞ ሄዳችሁ ለማየት እግዚአብሔር በመሳ ነው። እና አሁን የሚያነሳ ነው እግዚአብሔር ታቦቱ በድንኳን ውስጥ ነበር። ዳዊት ቤቱ ሊሰራ ተመኘ። ሰው ስለተመኘ አይደለም የማፈቃድ ያስፈልግ እግዚአብሔር ፈቃድ የምንጠይቀው በምን መንገድ? በጸሎት መምህራን ንስሐችንን በመጠየቅ የንስሐ አባት በማማከር ይናስብ ያለው እንደ ቢሮ ስራ ወዲያው ወደ ተግባር ለውጧል አይባልም። የማፈቃድ መጠየቅ አለበት የእግዚአብሔር ፈቃድ። ዳዊት በዘመን የነበረውን ነቢዩ ናታንን ጠየቀው፣ ስራ አለው። እግዚአብሔር ግን አይሰራም። እሱ ልጁ ሶሎሞን ይሰራል። እሱ ለቤተ መቅደሱ ስራ የሚያስፈልገውን ያዘጋጅ ያሰናዳ አለ። እንዳለውም ዘመኑ ደረሰና ልጅ ንጉሥ ሆነ። ሶሎሞን የእግዚአብሔር ቤተ መቅደስ ማሰራቸው። ሁለት ነገር ነው ሶሎሞን ያሰራው። በመጽሐፈ ነገሥት ቀዳማዊ ምዕራፍ 9 ምዕራፍ 10 እነዚህ ስናነብ እናገኛለን። እንደገና በመጽሐፈ ዜና መዋዕል ካልዕ ምዕራፍ 4 ምዕራፍ 5 ምዕራፍ 6 ምዕራፍ 7 በደንብ አንብቡ። መስራት ጀመረ። ሁለት ነገር ሰራ። በአንድ በኩል ቤተ መንግስቱ፣ በሌላ በኩል ቤተ መቅደሱ። ሰፊ ነው በቃ። አሁን ስንናገር ይሄ የቦሌ መድኃኔዓለም ቅጽር እንዳይመስላችሁ፣ አገር ነው ራሱ ሶሎሞን የሰራው። ዛሬም ድረስ ቅጥሩ ፈርሶ አላለቀ። ያኔው ስራ ምስክርነት ዛሬም ድረስ ይገኛል። ሰራ ሰፋሩ ሰርቶ ሲፈጽም ወደ ቤተ መቅደሱ ታቦተ እግዚአብሔርን አስገቡ። ሲገባ ታቦቱ የእግዚአብሔር ክብር ቤቱን ሞላው ይላል ቅዱስ መጽሐፍ። የእግዚአብሔር ክብር ምኑ ሞላው? ቤቱ። የትኛውን ቤት? ቤተ መንግስቱን አይደለም፣ ቤተ መቅደሱ። ስለዚህ አንድ ህንፃ እግዚአብሔር ክብር እንዲገኝበት በውስጡ የእግዚአብሔር ማደሪያ የሆነ ዙፋኑ ታቦቱ ያስፈል ቤተ መንግስት ውስጥ ክብሩ ሞላ ይላል ቅዱስ መጽሐፍ። ታቦቱ ሲገባ የእግዚአብሔር ክብር ቤቱ ሞላ ሞላ። ከዚህ በኋላ ሶሎሞን ተንበርክኮ ለእግዚአብሔር ጸለየ። በጸሎቱ የተለያዩ ጥያቄዎችን ያቀረበው አንዱ እግዚአብሔር በተለያየ ዘመናት ህዝቡ ህግ ሲያጎሉ፣ ስራ ሲያፈርሱ፣ ፈቃዱን ሲረሱ ይቀየማቸው ነበር። መቀየሙንም ደግሞ በተለያየ መንገድ ይገልጣል። ለምሳሌ ሙሴን ሲያነጋግረው ደስ ሲሰኝ ህዝቤ እያለ ይጠራቸው ነበር። እስራኤል ሲቀየም ደግሞ ህዝብ ይለው ነበር። ህዝብ በህዝቡ ሲቀየም እንደዚህ እግዚአብሔር ይናገር ነበር። በየዘመናቱ ይሄንንም ሌላውንም በመሰለ መንገድ እግዚአብሔር መደሰቱንም መቀየሙንም ይገልጥ ነበር። ሶሎሞንም እግዚአብሔር ሆይ አንዱ ያነሳ ህዝብ አንተን ደስ ከሚያሰኝ ነገር ተለይተው ርቀው ፈቃድህን ረስተው የአንተ ያልሆነውን ቢከተሉ ያን ጊዜ አንተ ተቀይመ ሰማያት ዝናብን እንዳያዘኑ ብትዘጋ ምድርን ፍሬን እንዳታፈራ ብትከለክል ያን ጊዜ ህዝብ በዚህ ቤት ተሰብስቦ በቤተ መቅደስ ተሰብስቦ ወደ አንተ ቢጮሁ ቢለምኑ በላይ በሰማይ ሆነ ስማ፣ የሰማይን ዝናብ የምድርን በረከት ስጠን፣ እግዚአብሔር ይህንን የሰራሁትን ቤት የአንተ ቤት አድርገህ ተቀበል እያለ ጸለየ። እግዚአብሔር በመጨረሻ መልስ ሰጠ። ይህንን የሰራኸውን ቤት ለዘላለሙ ማደሪያ የሆነኝ ዘንድ መርጬዋለሁ አለ። ይህ ቤት የመስዋዕት ቤት ይባላል። ይህ ቤት የጸሎት ቤት ይባላል። ልቤና ሐሳቤ ሁሉ በዘመኑ በዚህ ይሆናል። በዚህ ቤት ለሚጸልይ ጸሎት አይኖች ይገለጣሉ፣ ጆሮች ያደምጣሉ አለና ሰሎሞን ለጸለየው ጸሎት ቃል በቃል መልስ ሰጠ ይላል። አሁን የሰራው ሰሎሞን ይሄን የሰራው ህዝቡ ነው የተከስተው። አሁን ግን የማቤት ነው ምን ነው ተለውጣና ቀራሚውን ሲቀባ ይለወጣል። አንድም ሰው ቢሰራው ህንፃው በሰው ተሰራ በተወሰኑ ሰው ተሰሩ ሊባል ይችላል። አንዴ ከተባረከ በኋላ ግን ቤቱ የማቤት የኔ ቤት ነው ቤት ያለው ቤት ሰሎሞን የሰራው ቤት ያለው አሁን ህንፃ ነው አይባል፣ ድንጋይ ነው አይባል፣ እብነ በረድ ነው አይባል፣ ድንጋይ ትስራላችሁ አፈትስ አይባልም። የእግዚአብሔር ቤት ነው የሚባል መጽሐፍ ቅዱስ እንደዚህ ነው የሚናገረው። እግዚአብሔር ከተናገረው እኛ የመረጥነውን ቃል አይደለም መለዋወጥ ያለብን። ቤቴ አለ። በዚህ መሰረት ቤቱ የእግዚአብሔር ቤት ናት ስንል እግዚአብሔር ማደሪያ አድርጎ ስለመረጠው ነው ቤቱ ያለ። ሶሎሞን ከሰራው በኋላ ቤቴ ብሎታልና ስሙ ሁል ጊዜ ይጠራባታል። አሁን በቅዳሴ ፍናለ ሰው የነበረው ማን ነው? ሰው በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ። በእውነት አብ ቅዱስ ነው፣ በእውነት ወልድ ቅዱስ ነው፣ በእውነት መንፈስ ቅዱስ ቅዱስ ነው። ማን ነው? እግዚአብሔር ነው። እሱ ስሙ ይጠራባታል። ስናስተምር ምናነሳ የሱን ስም፣ ስንዘምር ምናነሳ የሱን ስም ነው፣ ስንቀድስ ምናነሳ የሱን ስም ነው። በማኅሌት በሰዓታቱ በኪዳኑ የሚነሳው የማሰብ ነው እግዚአብሔር ስም። ስሙ ሁል ጊዜ ይጠራባታል። እግዚአብሔር ራሱ ያርባታል። ለዘላለሙ ልቤና ሀሳቤ በዚህ ይሆናል አለ። በዚህ ይሆናል፣ በዚህ ይሆናል። ይሄ ብሉይ ነው የሚል ሀሳብ ያለ ሰው ሊኖር ይችላል። ኤፌሶን ምዕራፍ 1 ቁጥር 23 ደግሞ ስናነብ ለቤተ ክርስቲያን ሰጠው አለና እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ሙላቱ ናት አለ ቤተ ክርስቲያን። አንደኛ አካሉ ናት አለ፣ ቤቱ ብቻ አይደለም አካሉ ናት። ይህንን የቤተ ክርስቲያን ግድግዳ ስንነካ የማንን አካል ነው የምንነካው? እግዚአብሔር አካሉ ናት አለ። ስለዚህ ስንነካው አካሉ የክርስቶስ ይፈውሳል አይፈውስም? ይፈውሳል። ይፈውሳል አይፈውስም? ያን የታወረውን ሰው ምራቁንም ተፍት ብሎ አፈር ከምድር አንስቶ ለውሶ በአይኑ ላይ ቀባው፣ ያን ጊዜ ተፈወሰ ይላል ቅዱስ መጽሐፍ። አካሉ ይፈውሳል ይላል። ስለዚህ ራሳችንን አሞን ወይ የሆነ ደዌ ኖሮብን ሄደን የቤተ ክርስቲያን ግድግዳ ዳሰን ባመመን ሰውነታችን ላይ ስንነካ እንፈወሳለን። አካሉ ስለሆነች ነው። ቅዱስ መጽሐፍ እንደዚህ ነው የሚለው። ድንጋይ ነው፣ አፈር ነው፣ እብነ በረድ ነው። ይሄ መጽሐፍ ቅዱስን የማያውቁ ሰዎች የሚናገሩት ቃል። ሁለት ምርጫ አለው ሰው። አንደኛ የእግዚአብሔር ቤት፣ ሁለተኛ የክርስቶስ አካል ናት ብሎ ነው ቤተ ክርስቲያን ይጠራል። መጽሐፍ ቅዱስ እንደዚህ ነው የሚያስረዳ። አካሉ ናት፣ አካል። ስለዚህ አካሉ ናት፣ ቤቱ ናት። ያድርባታል፣ ታምራቱን ያሳይባታል። ስንሳ ይመልስልናል። ስንጮ ሰምቶ መልስ ይሰጣል። ስንጸልይ ሰምቶ መልስ ይሰጣል። ታምራት ያመግናል። የታመሙ ሲፈወሱ ታምራቱ ሲነገር አሰማችሁ? ያዘኑ ሲጽናኑ ታምራቱ ሲነገር አሰማችሁ? ታምራት ያደርጋል። ቤት በቤተ ክርስቲያን ቀዳማዊ ዜና ምዕራፍ 22 ቁጥር 1 ላይ ስናነብ ዳዊትም እንዲህ አለ ይላል፣ ይህ የእግዚአብሔር ቤት ነው። የማ ቤት ነው? የእግዚአብሔር ቤት ነው። ይህም ለእስራኤል ለሚቃጠል መስዋዕት የሚሆነው መሰዊያ ነው አለ። ቤት ነው እሱ መሰዊያ የሚገኙ በእግዚአብሔር ቤት ውስጥ ቅድስተ ቅዱሳን የምንለው ወይም አሁን ቤተ መቅደስ የምንለው ማለት መንበሩ ስጋውን ደግሞ የምንሰዋበት ይህም ደግሞ በዚህ ሌላ መሰዊያ ነው። የእግዚአብሔር መሰዊያ ነው። አምስተኛ ስንተኛ ነው? አምስተኛ። ሌላው ቤተክርስቲያን ሰው ከእግዚአብሔር ጋር የሚገናኝበት ስፍራ ነው። ክርስቲያኖች ከእግዚአብሔር ጋር ይገናኙበታል።
መጽሐፈ ነህምያ ምዕራፍ 6 ቁጥር 10 ላይ በእግዚአብሔር ቤት በመቅደሱ ምን ይሆናል? ቤት ንገረ በእግዚአብሔር ቤት ንገረ በመቅደሱ ከማጋራ ሁላችንም ተገይተን ማንን እናገኘው ማለት እግዚአብሔር ስድስተኛ ቤተ ክርስቲያን የበረከት ቤት ናት። እግዚአብሔር ሕዝቡን ይባርክባታል። ምን መረዳዳት የሌለው ሰዋል፣ ተናግሮ ማይደመጥ ሰዋል፣ ወልዶ ማያግለት ሰዋል፣ ሰርቶ ፍሬ ማያይ ሰዋል፣ ነግዶ ትርፉን ማይመለከት ሰዋል። ስንት እንቅፋት አለብን በዚህ በምንኖርበት ዓለም ውስጥ። ያም አልበቃ ብሎ ደግሞ በየጠንቋዩ ቤት በየቃልቻው ቤት ሄደው እያስመተቱ እያሰሩ በረከት የምናጣበት እንቅፋት የሚያደርጉብን አሉ። ሰላም የሚሉት ወደዚህ ከመጣን እንባረካለን። ማን ይባረከናል? እጆቻችን ይባረካሉ፣ አይናችን ይባረካል፣ አንደበታችን ይባረካል፣ ሰውነታችን መላውን ይባረካል፣ ህይወታችን ይባረካል። ቤት በቤቱ ቤተክርስቲያን የበረከት ቤት ነው። እግዚአብሔር ሕዝቡን ይባርክባታል። ኦሪት ዘጸአት ምዕራፍ 20 ቁጥር 24 ስናነብ የጭቃ መሰዊያ ስራልኝ፣ የሚቃጠለውንና የደህንነት መስዋዕቶችን በጎችንም በሬዎችንም ሰዋበት፣ ስሜን በማስብበት ስፍራ ሁሉ ወደ አንተ መጥቼ ምን አደርጋለሁ? እባርካለሁ፣ እባርካለሁ። አሁን በገጠር በጭቃ ትሰራለች፣ በከተማ በእብነበረድ በተመረተ እግዚአብሔር ምርጫ የለውም። ጭቃ ቢሆን ሄዶ ምን ያደርጋል? ድንጋይ እንዲሆን ሄዶ ይባርካል። ሶሎሞን የሰራውን ቅድም እንደተናገሩ ባርካ በጣም በተመረቀ ድንጋይ ነው የሰራው። ከኢትዮጵያ ሁሉ የሄዱ ለንጊያዎች አሉ። ታምሪን የተባለው ነጋ ከኢትዮጵያ እስከ ኢየሩሳሌም ድረስ ለንግድ ይመላለስ ስለነበረ ለንግስት ሳባ ራሱ እዛ መድረስ ምክንያት ሆኗታል። ይሄ ሰው ቤተ መቅደሱ በሚሰራበት ጊዜ ሶሎሞን ለሚመርጣቸው ደንጊያዎች አስተዋጽኦ አድርጓል። ይህ በታሪክ ተመዝግቧል። እሱም ባርኮታል። የድንጋዩ የአፈሩንም እባርከዋለሁ፣ በረከትን እሰጥሃለሁ። የመጨረሻውና ሰባተኛ ብዙ ትምህርቶች አሉ፣ ሁሉም መጥቀስ አይቻልም። ይህን ያህል ካገኘ ሌላውን እንጨምራለን። ቤተክርስቲያን የንጽህና የቅድስና ቤት ናት። ንጹህና ቅዱስ ሆኖ የሚገባበት የሚያገለግሉበት በዚህ ያለ እግዚአብሔር ነው። እግዚአብሔር ንጹህ ነው። እግዚአብሔር ቅዱስ ነው። ንጽህናና ቅድስና ይወዳል። ሰውነትን በማርከስ ህይወትን በኃጢአት በማበላሸት የሚገቡበት የሚወጡበት ቤት አይደለም። የራሱ ንጽህና ከኃጢአት ጠብቆ በንስሐ ተመልሶ የሚገባ የሚወጣበት ካለ ይባረክበታል። ደፍሮ ደግሞ ወይ የድፍረት አስተማሪ አሊያም ደግሞ ከሌላው ተምሮ የሚደፍር ካለ እግዚአብሔር ይበቀላል። ቅዱስ ጳውሎስ ለተሰሎንቄ ሰዎች በጻፈው መልእክቱ ተናግሯል። ሰው እግዚአብሔርን ቢያሳዝን ማነው? ሰውም ቢያስቀይም እግዚአብሔር ስለ ሁለቱ ፈንታ በመካከላቸው ሆኖ ስምምነትን ያደርግላቸዋል። የበደለ ክሶ፣ የተበደለ ተክሶ ይታረቃሉ። በማን አማካኝነት? እግዚአብሔር። ሰው ግን እግዚአብሔር ቢፈር ቢደፍር የሚበቀል አለበት፣ የሚበቀል አለበት። እንግዲህ ጥሰን ስርዓቱ በድፍረት ምን ችግር አለው? ነገር ግን እየገቡ እየወጡ አለ ምን ሆኑ እያለ ምንገባ ምንወጣ ከሆነ ይሄ ይጎዳል፣ አይጠቅም። በንስሐ ራሳችን እየመረመሩ መግባት መውጣት ይገባል። ምንገባው ወደ ቅድስና አዳራሽ ስለሆነ ዘጸአት ምዕራፍ 19 ቁጥር 22 ላይ የተጻፈ ይኸው ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸው ምን ያድርጓል? ምን ያድርጉ? ይቀድሱ። ስለዚህ ቤተክርስቲያን ባቸው ይሄ ማለት ነው። ሁለተኛ ቤተክርስቲያን ለምን ይኬዳል? ለምን ይኬዳል? የትንገናኝ መዳሪያ እዚህ ፓርክ አድርገው ሲጫወቱ ሲያወሩ ሲስቁ ብለው ሳይሳለሙ የሚወጧል። እዚህ ነው የሚመጣው ቤተክርስቲያን ለሆነ ሚኬ ቤተክርስቲያን ስድስት ምክንያቶች አሉ ቤተክርስቲያን መመጣት። ስድስት በእነዚህ ምክንያቶች ነው ሰው ወደ ቤተ እግዚአብሔር የሚመጣው። ስንተናቸው? ስድስት። አንደኛው ለጸሎት ነው። ለጸሎት ቅድም ቤተክርስቲያን ምንድናት በሚለው ውስጥ ምንዶ ለተናገረ ስለዚህ ምን የለ እሷ ወደ ሆነችው ጉዳይ እሷ ወደምሰጠን አገልግሎት ከእሷ ወደምናገኘው በረከት እግዚአብሔርን ወደምናመሰግንበት ወደ እግዚአብሔር ወደምንጮህበት ጉዳይ አንዱ ቤተ ክርስቲያን የሚሄደው ለጸሎት ነው። ካለ ዜና ምዕራፍ 7 ቁጥር 15 ስናነብ ቅድም እንደተናገርኩት አሁንም በዚህ ስፍራ ለሚጸለይ ጸሎት አይኖችን ይገለጣሉ ጆሮችን ምን ያደርጋሉ? ያደምጣሉ ያደምጣሉ። ስለዚህ በዚህ ስፍራ ጸሎት ነው ያለ በዚህ ስፍራ ሲጸለይ እግዚአብሔር ይሰማል እግዚአብሔር ያያል በሰውነት ላይ የደረሰው አታይልኝ እግዚአብሔር ሞራሌ ሲደቅ አእምሮዬ ሲጎዳ ሰውነቴ ሲቆሳቆል ብንል ንግግር ያወቀ ለዚህ ሊናገር ይችላል ግን ሰው ሰውኛውን ብንል እግዚአብሔር ይሄን ስንጮ ያያል ቤት በቤቱ አንደኛ ለጸሎት ሁለተኛ ለስግደት ጉልበት ሁሉ ለእግዚአብሔር ይንበረከታል። ሁሉም ጉልበት የት ነው ምን ልበረከትለት? በቤቱ ነዋ። በቅዱስ መጽሐፋችን መዝሙር 137 ቁጥር 2 ላይ ወደ ቅዱስ መቅደስ እሰግዳለሁ ስለ ምሕረትህና ስለ እውነትህ ስምህን ምን አደርጋለሁ? አመሰግናለሁ። ወደ መቅደስ ምን አደርጋለሁ? እሰግዳለሁ። ስለዚህ ሁለተኛው ቤተክርስቲያንን የሚሄደው ለስግደት፣ ሶስተኛው ወደ ቤተክርስቲያን የሚሄደው ለቅዳሴና ለቁርባን፣ ለቅዳሴና ለቁርባን ወይም የቤተክርስቲያን ምስጢራትን ለመሳል። ቅዳሴ የሚቀደሰው ቅዱስ ቁርባን ለማቀበል፣ ኅብስቱን ወደ አምላክ ስጋነት፣ ወይኑን ወደ አምላክ ደምነት ለመለወጥ ለማስቀደስ እንመጣለን። ቅዱስ ቁርባን ለመቀበል እንመጣለን፣ ለመጠመቅ እንመጣለን፣ ታመን ከሆነ የተቀደሰውን ዘይት ለመቀባት እንመጣለን። ጋብቻ ስንመሰርት እግዚአብሔር እንዲባርክልን አንድ እንዲያደርገን እንመጣለን። ለዚህ ነው የሚመጣው ምስጢራተ ቤተክርስቲያን ለመሳል በቅዱስ መጽሐፍ የተጻፈልን ይህን የሚያስረዳል። አራተኛ ወደ እግዚአብሔር ቤት የምንመጣው ለትምህርት ነው። ለትምህርት ማርቆስ ምዕራፍ 1 ቁጥር 1 ስናነብ ወዲያው በሰንበት ወደ ምኩራብ ገብቶ አስተማረ ይላል። ምኩራብ የተባለችው አይሁድ ይገለገሉባት የነበረችው መስዋዕት የሚሰዉባት ቤተ መቅደሳቸው ናት። ምኩራብ እዛ ገብቶ ምን አደረገ? አስተማረ። ስለዚህ እዚህም የምንመጣው አስተማሪው ሊያስተምር ምእመናኑ ምን ልናለ ሁለቱንም ግን የሚያስተምራል። አስተማሪውንም ያስተምራል፣ ተማሪዎቹንም ያስተምራል። ማነው? አምስተኛ ወደ እግዚአብሔር ቤት የምንመጣው ለምጽዋት። ካገኘነው ከሰጠን እግዚአብሔር የተራበ ልናበላበት፣ የተጠማ ልናጠጣበት፣ የታረዘ ካለ ልናለብስበት፣ የታመመው ልንጎበኝበት ለምጽዋት እንመጣለን። ጧፍ፣ ሻማ፣ ዕጣን፣ ዘቢብ ይህን የመሳሰለውን ሁሉ ይዘን እንመጣለን። የሐዋርያት ሥራ ምዕራፍ 10 ቁጥር 4 ላይ ስናነብም የምናገኘው ይሄ ዋጋ እንዳለው ነው። ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን ምን ሆነልሃል? አረገልም። የት ነው የሚጸለየው? ቤተ ክርስቲያን ነው። አንተ ይዘህ መጣና ጸሎት አደረግ፣ ምጽዋትም ይዘህ ቀርበህ ነበር። ሁለቱም ወደ እግዚአብሔር አረገልሃል ነው። የታደለ ነው። ለእኛም ያረገልን እግዚአብሔር ያሳረገልን። በድምፅ ማብያ ብቻ ተጮሞ እዚሁ ከንቱ የሚቀር ስቶታል። እሱ ግን አረገለት ወደ እግዚአብሔር። ስድስተኛውና የመጨረሻው ክርስቲያናዊ አንድነትን ለመግለጥ ህብረታችንን ለመግለጥ ሁላችንም ሃይማኖታችን አንዲት ናት። ሁላችንም የእግዚአብሔር ልጆች ነው። ለሁላችን እግዚአብሔር አምላካችን። ስለዚህ በአንድነት ሁላችን የአንዱ የእግዚአብሔር ልጆች መሆናችን፣ አንዱን እግዚአብሔር የምናመልክ መሆናችን ለመግደል በአንድነት በጉባኤ በህብረት ለመሰብሰብ እንመጣለን። ወዴት? ወደ ቤተክርስቲያን። ወደ ቤተክርስቲያን የሚመጣው ለእነዚህ ጉዳዮች ብቻ፣ ለእነዚህ ጉዳዮች ብቻ። ይሄ ቀድማችኋለሁ፣ እናንተ በደንጋች። አንደኛ ለጸሎት በምስጡላችሁ አንደኛ የምንመጣው ለምንድን ነው? ሁለተኛው ለስግደት ይገሙት፣ ሶስተኛው ለቁርባን ለቅዳሴና ለቁርባን ወይም ምስጢራተ ቤተክርስቲያን ለመሳተፍ፣ አራተኛ ለትምህርት፣ አምስተኛ ለምሳሌ፣ ስድስተኛ ደግሞ አንድነታችንን ለመግለጥ ለጉባኤ በህብረት ለመሰብሰብ እንመጣለን። ቤተክርስቲያን የሚመጣ በዚህ ጉዳይ በጭቅጭቅ ለንትርክ ለሀሜት ለአድማ ለተንኮል እንደዚህ የሚመጣ ካለ ይጠይቀዋል፣ እሱ ይጠይቃል። ጥያቄ ስላልገጠመን ጥያቄ የሌለው ቤት እንዳይመስለን ይጠይቃል። እሱ ሲሆን አንዳንድ ጊዜ ያለፈባቸው የሚጠየቁት ሰኞ ዕለት ሲሰበክ እንደነበረው በመቅሰፍት ይሆናል። ታቦተ ጽዮን በፍልስጤማውያን የተማረከችው ከመማረኳ በፊት 34,000 እስራኤላውያን አልቀዋል። ለ34,000 እስራኤላውያን እልቂት ምክንያት የሆኑት ቤተ መቅደሱን ያገለግሉ የነበሩ ሁለት ካህናት ናቸው፣ ወንድማማቾች። ስለዚህ ጥያቄ አለ፣ በጥንቃቄ መግባት መውጣት። ልክ የሆነ ምርተራው ሰው ስናየው ጨዋ ደግሞ የሚመለከተን ሳይኖር ደፋር መሆን የለብን። ከሁሉ በላይ ልባችንና ኩላሊታችንን የሚመረምር አለብን። ማነው እሱ? እሱ እንደሚመረምር እናረዳል። ሶስተኛ ቤተክርስቲያን ለመሄድ ቅድመ ዝግጅቱ ምንድን ነው? ምን ይደረጋል? ዝም ብለህ ተነስተህ ነው የምንወጣው? አሁን ገበያ ስትሄዱ ዝም ብሎ ተነስቶ ይወጣ? ቢያንስ ብር መያዛችሁን ማረጋገጥ አለባችሁ አይደል? አንዳንድ ጊዜ ደግሞ መያዣ እቃም ይዟል። ገበያ እንኳን የራሷ ጓዝና ቅድመ ዝግጅት አለ። ሰርግም እንደዚህ የራሷ ጓዝ ቅድመ ዝግጅት አለ። ዛሬ በዓለም ውስጥ ክብር ያልተሰጠው ምን አለ? ብዙ ነገሮች ክብር ተሰጥቷቸዋል። ቤተክርስቲያን መሄድ እንደዚሁ የከበረ ነገር፣ ወደ ከበረው ስፍራ ሲሄዱ ቅድመ ዝግጅት አለ። ከእነዚህ መካከል ቅድመ ዝግጅቶቹ 9 ነጥቦችን እናነሳለን። አንደኛው ያስቀየምነው ካለ ይቅርታ ጠይቀን። አሁን ሳናውቅ ሳንማር ወይ ሳንረዳ ጊዜ አጥሮ እልህ ይዞን ተበሳጭተን በተናገርነው ሰው ቂም እንደያዘን የመጣልን ሊኖር ይችላል። እንደዚህ አይደለም። ወደዚህ ሲመጣ ያስቀየምነው ሰው ካለ ይቅርበለ አለ። ሞቼ ቆሚ የሚል ሊሆን ይችላል። እናንተ ጠይቁ። እሺ እምቢ የባለቤቱ እምቢ ካላችሁ አወርዳችኋል ከራሳችሁ። እዳው በእናንተ አይደለም፣ ግን ይቅርታ ጠይቃል። ሁለተኛ የተቀየምነው ሰው ካለ ደግሞ ቅሬታ አውርዱ። ወርደ ልክስ አይደር እጅ ፎመሳይሎ ሸንጎ ትገባለች። እዚህ ደግሞ አለች እዚህ እያሉ ምንገባ ምንቦታ መሆን ትቶና እሱ እስካሁን ድረስ ይጠበቀናል። እሱ ቢከታተል አሁን የሚታርፍ ሰው አለ? እዚህ እንገባ ነበር እኔም እናንተ አለ እሱ ተወያየ። እኛ ምን ተዋ? በሽታ እኮ ነው መያዝ ራሱ በሽታ። ህዋሳቶችን ይጎዳል፣ አእምሮ ይጎዳል፣ የውስጥ አካል ይጎዳል። ስለዚህ ለምን እንጎዳለን? የተሻለውን መንገድ ባለቤቱ አሳይቷል። ቅሬታ ማውረድ መጠበቅ። ስንተው ደግሞ ዝም ብለን እየጎተቱ መሆን የለበትም። ስንፈልግ የሆነ የነገር መሳሪያ ያላቸው ሰዎች ሁሌ ያጠራቅሙበታል። ጉዱ እነሱ ያወጡለት። ብዙ ጊዜ ባሮች እንደዚህ አይነት ፈተና አለባቸው፣ ውስጥ ያጠራቅማል። አንድ ላይ አንድ ቀን የሚያፈርቦታ የሚታወቁ ቁርጥ አገበታ ስለ ተቆረጠ ነገር ደግሞ ደጋግመን አለማንሳት ትቻይልን ነው እንጂ ያን ያለከው የረሳው መስሎ አይባል አይባል ወራሃ ፋይልን ነገር አይታይ ስለዚህ ቅሬታ ማውረድ ማውረድ ቂም ጥላቻ ይወዳል እንጂ አይጠቅም። በቃየል ምክንያት አሁን እንደዚህ የምትተራመሰው በቂምና በጥላቻ የተነሳ ቃየል ቂም ባይኖር ጥላቻ ባይኖርበት ኖሮ እስከዛ ለዓለም የጦርነት አውድማ ባልሆነች ነበራል። እሱን ወንድሙን እስከ መግደል ድረስ ልቡን ያደረደረው ለወንድሙ የነበረው ጥላቻ ነው። ጥላቻው አድጎ ቂም ሆነበት። ቂም ከዛ እስከ መግደል ድረስ እንደዚህ የሚጫክሩ ሰዎች ጫካል። እግዚአብሔር ልባችንን ያራል። ስለዚህ ማውረድ አይቆጣም። አሁን ለትዳር ህይወት ውስጥ ይህ ከስጋ ችግር ማን ነው ንጹ ምንም መሳለቅ አይገባል። ዋንጫ ነው የሚሸልም የለም። አንድ ነገር ሰርቼ አላውቅም። ሁሌ ነገር ምትፈልገው አንተ፣ ሁሌ እንደዚህ ምታደርገው አንተ፣ ሁሌ እንደዚህ ምታደርገው አንቺ አይባልም። እሱ ይቆጣል እኮ ደግሞ የእኛ በድብቅ ሊሆን ይችላል። ውስጥ ለውስጥ የሚሰራ ደግሞ የተናገሩት ፊት ለፊት የሆነ ይቻላል የሚታይ እንደዚህ አይመስል። ስለዚህ አለመቁጠር መተው በቃ ማመን እርቅ አድርጎ እስኪ ተውት በቃ ሰላም እኮ ሰውን አላግባብ የገፋ ሰው ተሰፍሮ ይሰጠዋል። ይህን እመኑ በህይወታችሁ። አሁን ጊዜ አንዳንድ ጊዜ በአቅማችሁ ብዙ ማድረግ ትችላላችሁ። በምታውቁ ሰው ተጠቅማችሁ፣ በተማራችሁ ትምህርት ተጠቅማችሁ፣ አለም በሰራችሁ ግ ተጠቅማችሁ ብዙ ማድረግ ትችላላችሁ። ግለሚ እግዚአብሔር አስተምሮ ሰውን ሊያስተካክለው የሚችልበት መንገድ እያለው ለምን እኛ አንዲት ምዕራፍ እንሄዳለን? አይቀር ክፉ ለሰው የሚያስብ የሚሰራ ካለ እየተሰፋ ይሰጠዋል። እርግጠኛ ሁኑ። ደስ ምን ያያል ጊዜ ቁጭ አድርጎ ምንድን ነው የፊልሞች አሉ የምንከታተለው በየመሆናችሁ እንደሱ ያሳያችኋል። እንደሱ ራሳችሁ ይሄ ዝም ብሎ የሰው ህይወት መተወን አይደለም። በራሳችሁ ህይወት በተገባ ሌላው እያየው ማለት ሰው ስትቆሉ ምን ያህል እንደወዳችሁት እንዲሰማ አድርጎ እግዚአብሔር ይመለስ አድርገብን። ያደረገው ካለ ይማር። እግዚአብሔር ምሕረትን ያደርግለት ይቅር ይበለው። መለመን ነው ቃርቃት አድርግበት። እኔ ስታጎሪች የለ ባደረገው አዝኛ የለ እሱን ግን ስትመልስለት አስተምረው አስተምረው እንጂ አትገስጠው፣ አትቆጠው፣ አትቆጠጠው፣ አትሰፈው ከማለት ጋር ነው ይቀርታና አውጎ በቃ ሌላ ትምህርት ምንም አያስፈልጋችሁ፣ ጥቅስ ምንም አያስፈልጋችሁ። ተውት ለእግዚአብሔር ስ መተው አለብ። ሶስተኛው በስርቆት በቅሚያ በማታለል የወሰነ የሰው ገንዘብ ካለ መልሰን ነው የሚመጣው። አሁን በዚህ ዘመን ያለ ብዙዎቻችን ጥሎብን የተበደርነውን ነገር መመለስ ቆይስካን ጊዜ እስክሪፕቶ እንድልና በዛው አረሳስተን እንጠፋ መጽሐፍ አረሳስተን በዛው እንጠፋ እንመልሳለ ነው። ይሄ ብቻ አይደለም። እናታልላለህ፣ እናምታታለህ፣ እናጨራብራል። ይሄ ይገርማል። ካጨራበርከው ይህ በርበሬና ምናምን ቀላቅለው ሸጠው ልክ ታቦ ሲወጣ የሚካሄለት እገሌ እንትን ሰጥተዋል አጨብጭቡላቸው እንደ ይባል ንጹ ነው ሰርተን ያመጣ ነው ነው ምሰራ እሱ መልሳል። ያምታታካለ መልሶ ዘኪዎስ የሚባል አንድ አጭር ሰው ነበር ይላል ቅዱስ መጽሐፍ የሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ። ይህ ሰው ግብር ሰብሳቢ ነበር። እድላለ ያምታታል፣ ያምታታል። ለመንግስት 20,000 መክፈል ያለበት ለእኔ 18ቱን ከሰጠኝ ይሄን ያደርግልሃል። ለሚቀጥለው ማለት እንደውም ይሄ እንዳይደርስብህ እንዲከላከልልሃል ይህን ይሰራልሃል የሚላል። ወይም 200,000 ከምትከፍል ለእኔ 50 ስጠኝ 10 ከፍለ እንድታወጣ አደርግሃለሁ የሚላል። ዘኪዎስ እንደዚህ ነበር። እንደዚህ
በዚህ መንገድ ብዙ ያጠረበረ ሰብስቧል ከሰው። አሁን እውነቱ አጭር ሆኖ ጌታ እያስተማረ ባለበት ዘመን በኢያሪኮ ሲያልፍ ሳለ ጌታ ለማየት ፈልጎ ዛፍ ላይ ወጣ ይላል። ዛፏ እቺ ናት ይላሉ። እስከዛ ኢያሪኮ ላይ ትገኛለች ቤተክርስቲያናችን፣ የኢትዮጵያ ቤተክርስቲያን። ከዛችሁ ዛፍ አጠገብ የቅዱስ ገብርኤል እና የቅዱስ ሥላሴ ቤተክርስቲያን አላት የኢትዮጵያ ቤተክርስቲያን። ና ዛፍ ላይ ወጣ። ዘኪዎስ ና ውረድ፣ ዛንተ ዛሬ ከአንተ ጋር በቤት እሆናለሁ በቃ ደስ አለው ዘኪዎስ። እሱ ትንሽ እንዲሆን መልኩ ለማየት ነበር ዛፍ ላይ ወጣ። በደንብ ከአንተ ጋር እሆናለሁ በቤት አለ። በደንብ ከፈለገው አያችሁት እግዚአብሔር እንደመፈለጋችሁ ይመጣል። ፈልጉት፣ አሳየኝ መንገዱን፣ ፈቃድን ማድረግበት አንተን ደስ የማሰኝበት ሰርቼ አንተ የምትመሰገንበት አንተ የምትከብርበት መንገድ ወደ አላየቱ እንደሆነ አሳየኝ ብላችሁ ተመኙ፣ ፈልጉ። እግዚአብሔር ይሰጣቸዋል፣ ይሰጣል እግዚአብሔር። እና ፈለገ ከአንተ ቤት ምኛ ገባ ቤት ከገባ በኋላ አስተማረ፣ በላ፣ ለደቀ መዛሙርቱ የሚገባውን አደረገ፣ ለዘኪዎስም በሕይወቱም ያስፈልገውን አመለከተ። ወዲያው ዘኪዎስ እኔ በእውነት ይህን ኃጢአት ሰራ ነበር፣ አሁን ግን ከሰራሁት ከወሰድኩት አንድ እጅ ከሆነ አራት እጥፍ እያደረኩ መልሳለሁ። ወስጄ ነበር እመልሳለሁ። ስለዚህ መመለስ ይገባል። አታለ የወሰድ ነው ካለ ወይ ነጥቀን የጠፋ ነው አሁን ማታ ጨለማ ተገን አድርጎ ሞባይል የሚነጥቋል። ይህ የተለያየ ነገር እንዲህ በዓል ሲመጣ ብቻ ዝም ብሎ ሪባን በማንጠልጠል ብቻ ነው ታቦት ምናከብረው? ከዚህ ወንጀል ራስ መጠበቅ ይገባል። ታቦት በመጀ ብቻ ነው እኛ ክርስትናችን የምንገልጠው። ስለዚህ ወሰነው ካለ መመለሳለ ይህያ። አሁን ብዙ የሰው ቃ በቤታችን አለ ከበምጣቸው እስኪቶ መጽሐፍ ደብተሮት እስኪፈልጉ መልሱ ስጦታ አድርጎ ከሰባችሁ ነፃ ናት። ፈልጋችሁት እኮ ይገርምሻል። ግን በምጣሩን አውሰሽ በጣም ወድጄው ነበር ትሰኝ እኮ ልትባሉ ትችላለ። ግን አታረሳሷ ናረሳሳ መልስ ንጹ በቃ እጃችንን ታጥበን መልሰ መምጣት ካልቻል ተበድረን አሁን አቅም ካልቃል አልቻልኩም ማለት እርዳ አልቻልኩም አጊዜ አቅም ያልፈቀደ እንዲ እንደውም እኮ አዞን ሊጨር ይችላል። እዚህ ነው አድራሻ በመቀየር በመጥፋት አለ። ሌላው አራተኛው ጠጥቶ ሰክሮ ቤተክርስቲያን መምጣት ክልክል። አምስተኛው ስንመጣ ሁልጊዜ ልብሳችን ንጹህ ማለት ክርስትና ንጽህናን ያለመጠበቅ ህይወት የሚሰበክበት አይደለም። ንጽህናን መጠበቅ ይገባል። አንዳንድ ጊዜ አንዳንድ ሰው ጫማቸው ያውቁ ነገር ሲጀምሩ ማለት ነው ጠጉ አይበተርም፣ ነጠላ አይታጠብም፣ ቀሚሱ ወይም ሱሪ አይለወጥም እንዳለ ትምህርት የለም መጽሐፋችን። ንጽህና መጠበቅ ይገባል እንደ አቅም። እዚህ ደግሞ ስንመጣ እነሱ ልብስ ሲሰርዱ ጌታውን ያረጀ ራፊ ለብሶ የሚርሰዋል። ሰው ምን ይለኛል ይባላል አትሩም። ጸጉር በደንብ ተበጠው፣ የሴቶቹ በደንብ ተሰርቶ ዝግጅት ተደርጓል። እግዚአብሔር ቤትም ስንመጣ ምን ይለኛል እንደዚህ ሆኖ ቆሽሽ የሱ ፊት ሆናሉ። ኃጢአት ብቻ አይደለም የስጋን ቆሻሻ አጽድቶ ነው መግባት። ስለዚህ ንጽህና ንጹህ የታጠበ ልብስ ለብሶ ራስን አስርቶ
ስንተኛው ወቀጠው ያለው ስድስተኛው ሴቶች ከተፈጥሮ ግዳጅ ወንዶች ደግሞ ከዘንየት ምን ነው ዘንየት ታውቃለህ ዘንየት ማለት ወንድ በሌሊት በእንቅልፍ ሳለ ከሰውነቱ የሚወጣ ባለዘራ እሱ ቢታየው ደፍሮ በባለና ወደ ቤት ተመለስ ዘሎ አይደዋል ሰውነታችሁ አይጠፋም። ለራስ ምንም ላይሆን ይችላል፣ ግን ለራስ ይጠፋል። እናንተ ምድር ሰውነታችሁ ላይ የሆነውን ነገር ለዕለት አስቡ። በውጭ በአፋ ደጅ ጥሩት አክብሩት፣ የከበረው እናንተ ብታክብሩት ያከብራችኋል። ከተፈጥሮ አንሳችኋል፣ እንደዚህ ሆናችኋል፣ የበታቾች ናችሁ በሚል መንፈስ አትውሰዱ። ከክብር አንጻር ነው ከክብር በተፈጥሮ እንኳን አሁን በትዳር ያላችሁ የተፈጥሮ ግዴታ ላይ ስትሆኑ ሴቶቹ ከባሎቻችሁ ጋር እንኳን ወደ ሰውነት ለመጠጋት ምን ያህል ትጠነቀቃላችሁ? እንደዛ ከሆነ እነሱ እንክብካቤ ያደርጋል። ከዛ አንጻር ነው መመልከት። ስለዚህ ይሄ ግድ የሌለብን መሆኑ ስንተኛው መቀጠር ያለ ሰራት የሚሸጥ ቁስን የሚያነጠሩ ጉንፋን ሳል ይዞ ወደ ቤተክርስቲያን መግባት አይፈቅድም። ጠረኑ ያበላሻል። ውስጥ ያለው ቦታ ይሰጣቸዋል። ያለባቸው በጣም ጠረኑ የተለወጠ ቁስል የሚገጥሙ ሰው አለ። ሳ ደግሞ አሁን ቅዳሴ ላይ ሆናችሁ ቅድም ተሰጠውን ስሷ ሞቃሙ ሳጥናችሁ ደስ አላላችሁ? ልባችሁ አልተመሰጠም? ወደ ሰማይ ወደ እግዚአብሔር ከፍ አላለም ልባችሁ? አሁን እዛ ነው አረብሻችሁ ሊማቆም የሌለው ደግሞ አስር ጊዜ አፍንጫ ቆሻሻ ይወጣል። አሁንም አሁን ያውም በቀዳ ላይ አወጣም ያወጣም። ስለዚህ ከሱ ሲገላገሉ ድረስ ትንሽ በደጅ ውጭ ነፃነትም እንዲኖረው ነፃነት እንዲኖር ለራስ ስለዚህ ይሄ አውቆ ስምንተኛው ስንገባ ጫማን ማውለቅ ይገባል። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ ተጽፎልናል። ኢያሱ ላይ እንደዚሁ ወደ ቅድስናው ማደሪያ ስንገባ የእግራችንን ጫማ ከእግራችን አውጥተን ነው መግባት ያለብን። ዘጠነኛውና የመጨረሻው ስንገባ ልብሳችንን አደግድገን ነጭ ለብሰን ተሰናብተን፣ አደግድገን ማለት ግራና ቀኝ አድርገን ማለት ለመስገድም እንዲመች ነው። ነው መስገድ የሚቸግራቸው ሰዎች እንዲሁም እንደዛ ስጦታቸው ወደታች ቆርጣችሁ ካቃላችኋቸው አመጣጣችን ለመስገድ የሚቸግረናል። ስለዚህ ለመስገድ እንዲመቸን ሆነ ነው መምጣት ያለ፣ ለማማተር እንዲመቸን ሆነ ነው መምጣት ያለ አይደለም። ሲገባ ማማተር አለ ብለን ያለ እንደሱ ሆነ ነው መምጣት ያለ። ስለዚህ አደግድጎ ማለት ነጠላውን ቀይና ምን አድርጎ ግራ አድርጎ ራሱ ለጠራው ሲለበስ እንደመጣ ነው። የመጀመሪያው አካል የሚሆነው ወደ ግራው፣ ከዛ ሁለተኛው የመጨረሻው የሚያርፈው ወደ ቀኝ። አያችሁ ከላይ የሚሆነው የትኛው? ቀኝ ነው። መጨረሻችንም በቀኝ መቆም ያደርግልን ማለት ነው። እንደመጣ እንደመጣ እንደዚህ ብታደርጉት አሁን በላይ የሆነ ማለት ነው። ስለዚህ አለባበሱ በራሱ መጀመሪያ ግራውን ወደ ቦታ አድርጎ ከላይ ያለው ደግሞ የትኛው ነው? እንደዚህ አድርጎ ለማማተብ እንዲመች ሆኖ መምጣት ያስፈልጋል። እና ይህም ነጭ ስለመለበስ ተጽፎልናል። ለካህናት ይለብሱ ዘንድ የታዘዙ ካለ ይሄ በጊዜው ሲያስፈልጋችሁ ብዙ ጠያቂ ሲኖር ብቻ ለመመለስ እንዲሆናችሁ ነው እንጂ እኛ ነው የሚመለከተው። አራተኛው ወደ ቤተክርስቲያን ታዲያ ከመግባታችን በፊት እነዚህ ሁሉ ቅድመ ሁኔታዎች አሟልተን ምን እናደርጋለን? ልክ ቤተክርስቲያን ስንደርስ ከደጁ አንዳንዴ በዓል ከሆነ ከደጅ ካልሆነ ደግሞ ቀይ ማህሌቱ መግቢያ ዋናው በር አለ፣ እሱ ላይ ከሆነና ሰላም ለኪ በርስ ብላችሁ ቤተክርስቲያን ቅድስት ዘቀደሰኪ ክርስቶስ
ደሙ
ንጽሕት
ንጹሕ
በሆነ ደሙ ያጠበሽ ያነጻሽ የመሰረተሽ የኢየሱስ ክርስቶስ ማደሪያ የሆንሽ የሰማያዊቷ ኢየሩሳሌም አምሳ ቤተ ክርስቲያን ሆይ ሰላምታ ይገባሻል ማለት ነው። ሰላምታ ሰው እንኳን ሰላም ይባላል እንደ ሰው ይሆኑ ደግሞ አንዳንዱ የተመሳጭበት ሀይ ይጎት ይችላል። አንዳንዱ ነፍሴ በጣሪ ይባላል። ቤተክርስቲያን ደግሞ እነዚህ አቆናጠር አቅማቶች ብሎ ማማት ባለት ሲደርሳችሁ በኢሜል ፖስት ታገኝታላችሁ። ይቺም ብለን ሰላምታ እንሰጣለን። ይሄ ዝም ብሎ አይደለም፣ ቅዱስ መጽሐፍ ውስጥ ተጽፎልናል። በሐዋርያት ሥራ ምዕራፍ 18 ቁጥር 22 ስናነብ ወደ ቂሳርያም በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ። ለማን ሰላምታ ከሰጠ? ለቤተ ክርስቲያን። ማነው እሱ? ቅዱስ ጳውሎስ። ወጣ ለቤተ ክርስቲያን ሰላምታ ሰጠ፣ ከዛ ወደ አንጾኪያ ወረደ። ስለዚህ እኛም ወጥተን ለቤተ ክርስቲያን ሰላምታ እንሰጣለን። ታዲያ ከዚህ ቀጥሎ ስንገባ ወደ ቤተ ክርስቲያን ስንገባ ልክ ክሬ ማህሌቱን አልፈን ሁለተኛው ክፍል አለ። ከክሬ ማህሌቱ ቀጥሎ አሁን እዚህ መድኃኒዓለም ሲሆን ታጥሯል አይደለ? ዙሪያው ታጥሯል። እሱ ጋር እንሄድና ቆም ብለን እሰግር ለአብ ወልድ ወመንፈስ ቅዱስ አንተ ስግደት፣ ለአብ ወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ብለን እንሰግዳለን። ከዛ በኋላ ወደ ውስጥ ደግሞ ወደ ምሳው ቅዱስ ቁርባን ወደሚያቀርቡበት ተጠግተን ሁለት ጊዜ ለቅድሙ እያልን ለአብ ወልድ ለመንፈስ ቅዱስ አንድ ስግደት ሰግዳለሁ ብለን እንሰግዳለን። ለአብ ወልድ ለመንፈስ ቅዱስ ብለን ስንት ጊዜ ነው የሰገደው?
ሶስት ጊዜ።
ንገሩ፣ ስንት ጊዜ ነው?
ሶስት ጊዜ
እንሰግዳለን። ታዲያ ይሁን ቤተ ክርስቲያኑ ብዙ አገልግሎት ሳይኖረው ብዙ ሕዝብ በሌለበት ጊዜ አመት ባሉት ጉባኤ ተዘርቶበት ቀጥ ብሎ በሕዝብ መካከል ሄደ አይሰገድ? እዛው ጥቅ ባላቸው ጉባኤ ማወቅ አይገባም። አንዳንድ ሰዎች ሳምንት ቀን ይላል አደረግ ጉባኤውን ማክበር እኮ ይህ ጉባኤ አሁን የማ ጉባኤ ሲጥሩታ የማ ጉባኤ እሱ ነው የሚታያቸው። አሁን የሚያስተምረን እሱ ነው ትላላ፣ የሚነግረን እሱ ነው ትላል። እሱ ይታያቸው ጥራ እንዳያቀላባቸው ሌላ እሱ ይታያቸው። ስለዚህ እሱ ጉባኤ ነው ማክበር። ስለዚህ ጉባኤ ከተዘረጋ በአል ከሆነ ህዝቡ ከበዛ በደረሱበት በር ላይ ከሆነ የደረስ ነው በር ላይ ከመግቢያው አካባቢ ደርሰው ከሆነ መግቢያው አካባቢ መሀል ላይ ከሆነ እዚያው። ይሄንን ሶስት ጊዜ ቃሉን ተናግረን እንሰግዳለን። እግዚአብሔር ተመልክቶ ይቀበላል። እንግዲህ በአንድ ጊዜ ሶስት የምንሰግደው ለምንድን ነው? በቅዱስ መጽሐፍ ውስጥ የተጻፈልን ምሳሌ አለ። ሰው ስጋ አለው፣ ነፍስ አለው፣ መንፈስ አለው። እያንዳንዳችን መንፈስ አለን። መንፈስ ወይ መንፈስ እግዚአብሔር ወይ ርኩስ መንፈስ ይሆናል። ነፍስ ደግሞ አለችን እግዚአብሔር የሕይወት እስትንፋስ በፍታ ላይ ነፍስ። ሶስተኛው ደግሞ ስጋ አለ። እያንዳንዳችን ስጋ በሶስቱም ለአንተ እንገዛለን፣ ለአንተ እንታዘዛለን ማለታችን ነው። በሶስቱ ጥቅሱን ስታነቡት ቅዱስ ጳውሎስም ይህን ያስረዳ መሆኑ እንረዳለን፣ እንመለከታለን። እንግዲህ ይህ ስግደት በየትኛውም ጊዜ አይከለከልም። ይህ ስግደት በዓል ነው። እመቤታችንና ወይም ቅዱስ ሚካኤል ወይ ሌሎች በዓላት ናቸው። ዓመታዊ በዓል ነው፣ በዓል ሀምሳ ነው ተብሎ አይከለከልም። ሶስቱ ስግደት ሁሉ ጊዜ ይሰግዳል። ይህን ከሰገድን በኋላ ከዚያ ቀጥሎ ዝም ብለን አንቆይም። በቤተ ክርስቲያናችን ስራ እግዚአብሔር ያከበራቸው ቅዱሳን አሉ። በትንቢተ ኢሳያስ ምዕራፍ 56 ቁጥር 4 እስከ 7 እንደተጻፈ እርሱን ያከበሩ ፈቃዱን ያደረጉ የመረጣቸዋል በቤቴ መታሰቢያ እሰጣቸዋለሁ ያላቸው የመጀመሪያ ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም ናት። መላእክት አሉ፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን
ሊቃውንተ ቤተ ክርስቲያን አሉ። እንደየደረጃቸው እንደየማዕረጋቸው እንደየክብራቸው ለነሱ ደግሞ አማት ነን እጅ እንነሳለን። ያ ወስደት እጅ እንነሳለን። አንድ ባለ ጉዳይ ነው ባለስልጣን ቢሮ ስንሄድ እንደየስልጣኑ እርከን ሰላምታችን ይለያያል አይለያይም? ለባለቤቱ አማት ነን ስንሰግድ ራሱ እጃችን ይታያችኋል። እዚህ ያላችሁ ጣቶች እንደዚህ ይታጠፋሉ። ይችኛዋ ጣት ወደ ታች ትዘረጋለች፣ ማውራት ጣት። ከዛ በሁለቱም መሬት ነክተን ጉልበት መሬት ይነካል፣ ግንባር መሬት ይነካል። ስመን ነው የምንነሳው። ስመን እንደዚህ እንሰግዳለን። እንግዲህ ለቅዱሳን ለመሬታችን፣ ለሰማዕታት፣ ለሐዋርያት፣ ለነቢያት፣ ለጻድቃን፣ ለሌሎቹም ቅዱሳን እንደ ክብራቸው መጠን እጅ እንነሳለን፣ እንሰግዳለን። እግዚአብሔር ያከበራቸው የመረጣቸው ስለሆኑ በቅዱስ መጽሐፋችን ተጽፏል። ይህን ስግደት ከሰገድን በኋላ ቦታችንን እንይዛለን። ያለው ቦታ አሁን ስንመጣ ቤተ ክርስቲያን ለምሳሌ አሁን እዚህ ጋር ስትመጡ እዛ ጥቁ ላይ ክፍት የሆነና ጥቅ ላይ መቀመጥ ይሆናል። ከጥግ ነው መጀመር። ራሳችን ለራሳችን ቢያንስ ሌላውን ማስተናገድ አልቻል ሊሆን ይችላል። እንደሳለን ቁሱ ደረጃ ምን ጥራት አይሰራችሁ? አሁን እኛ እዚህ ፊታችሁ ምን ቆሙ ወደር መሰላችሁ? ወደር እኮ አይደለም። ራሱ በውስጥ ያለው እረፍት አይሰጥ። እግዚአብሔር ይቀሰልሳል። ይሄ ነው ለኔ የሚደረግ ይሄ ነው መልሴ ይላል እግዚአብሔር። እንደዚህ ነው ይላል እግዚአብሔር። ስለዚህ ትደርሳላችሁ እግዚአብሔር። እስከዛ ድረስ ግን ከጥግ ጀምሮ እየሞሉ መሄድ ከጥግ ጀምሮ እየሞሉ መሄድ። ራሳችን ከተቀመጠ በኋላ ሌላ ለሚመጣው ደግሞ ለመቀመጥ እንዲመቸው አድርገው ማስተናገድ። ይህ ነው እኮ ባህላችን። አሁን በእኛ ሀገር ባህል ሻይ ቢቀር ስኳሩ የሚያጠገብ ከሆነ ስኳሩ ለራስ አያረጉም አባቶቻችን ያስተማሩ። አያችሁ፣ መጀመሪያ አብሯቸው ላለው ሰው ስንት ላሉ ይሆናል። ለእሱ ያረጉና ቀጥለው ለራሳቸው በትንንሿ ሁሉ ይከባበራሉ። ውሃ ቢያምራቸው ውሃ ተፈልጋሉ ልቅዳሉ ይላል ቀጥሎ ራሳቸው። ስለዚህ እንደዚህ ማስተናገድ አለብን። እኛ እግዚአብሔር ልጆች አይደለን እንዲ አይደላችሁ? ጥበቡን ቁም ነገሩ የተቀዳው የተወሰደው ከዚህ ነው። ስንቱን ጥቅስ ልጥቀስላችሁ? ዘመናችን ያልፋል መቼስ። በቅዱስ መጽሐፍ ያልተጻፈ ከሱ ያልተወሰደ ነው። አሁን የነገርናችሁ ስርዓት ሁሉ ሰው ሰራሽ እንዳይመስላል። ስለዚህ እየፈለጉ ማቆላለፍ ይቻላል። መጽሐፍ ውስጥ የሌለ ነገር የለም። ሁሉ የተወሰነ ከቅዱስ መጽሐፍ። ስለዚህ አስተናገድ ቦታ እንይዝና የግል ጸሎት ካለ የግል ጸሎት በለሆሳስ ነው የሚሰራው። ያ አንተ በዚያው ሁኔታ ይሄ ቤት ይቻላል፣ ቤት ይቻላል። እዚህ ግን ድምፅ መለስ አድርጎ በለሆሳስ ነው። የህብረት የማህበር ጸሎት ካለ ግን የግብር ጸሎት አይስ ቅዳሴ ሲቀደስ አሁን ዳዊት አውጦ ይደግመዋል። ጤራቱ አለም ዳዊቱን እኮ ገብቶ ያውታለን። ገሳን ላይ ሆኑ ስትቀረ ስለዚህ በአግባ መሆን ያለበት ቦታ ላይ መሆን። ስለዚህ አይጸልይ በቅዳሴ ሰዓት ጸሎቱ ቅዳሴ ብቻ አንድ ላይ ስንጸልይ እዚህ መካከል አሁን የሁሉ ይባል ከዚህ መካከል ቢያንስ አንዱ ሰው ከልቡ ይጸልያል። የእሱን ጸሎት እግዚአብሔር ሰምቶ ለሁሉም በረከት ይሰጣል። ብቻችንን ግን ስንጸልይ ሙሉ ለሙሉ ከልብ ላጸልይ እንችላለን። በባዶ የመመለስ እድል ይገጥማል። በሌላ የመሸፈን በሌላ የሚሸፈል ከሌላው የሚሰጠው በረከት ለኛ የሚሰጥበት እድል ስላለው በማህበር ጸሎት ጊዜ ወደ ማህበሩ ጸሎት መመለስ ይገባል። እንግዲህ እንደዚህ የሆነ ቤተክርስቲያን እንገባለን፣ ቦታችን እንይዛለን። ከዚህ በኋላ እንግዲህ ከዚሁ ጋር አብሮ ቤተክርስቲያን ውስጥ ሊሰራ የማይገባ ተግባር አለ፣ የማይሰራ ነገር። አንደኛ በቤተክርስቲያን ውስጥ ለስጋዊ ዓላማ ገበያ ማቆም አይፈቅድም። ችርቻሮ እዚህ መቻቸት አይፈቀድም። መነገድ
ጌታችን ቤተ መቅደሱ የንግድ ቤት ስላደረጉት ጅራፍ አንስቶ ቤተ ያሳይ ቤተ ሳውራት ተሰማይ አንተ ሙስተራስን ነውዋ በአንተ ፈያ ወሰረት ቤተ የጸሎት ቤት ትባላለች። እናንተ ግን የነጋዴዎች የሻጮች የለዋጮች ቤት አደረጋችኋ ውጡ እያለ አፈርካን የሚለው ምንስ በአንድ በኩል የሰውን ሰውነት ሌላው ደግሞ ቤተ መቅደስ ገበያ እዚህ መዘጋት ነገ ሲመቸን ቲማቲሙን ይዘን እንዳንገባ ሱፐርማርኬቶቹ እዚህ መካከል ልብስ እንዳናላክ እንጠብቅለት እግዚአብሔር ከፍ አይደረግም። ገበያ አይቆ በውስጥ ለስጋዊ አላማ ማለት ነው። ቡቲኩ ምናምኑ እዚህ ውስጥ አይፈቀድም። ሁለተኛ በቤተ ክርስቲያን ውስጥ ክስ መታሰስ፣ ጭቅጭቅ፣ መጨቃጨቅ፣ መነታረቅ፣ መሟገር ይበደሉ ካለ ይቀበላል፣ ከተበደሉ ይቀበላል። ለማዋቀት መጨቀቅ አብራት ተዘጋጁ ያይፈቀድ ድሮት ላይ ስማማ ጭቅጭቅ መካሰስ መሟገት እኛ ልንሆን እንችላለን የባስባቸው ግን እግዚአብሔር አይፈቅድ። ሶስተኛ በቤተ ክርስቲያን ውስጥ ወይ ማውጣት ተረት ለማረፍ አይፈቅድ። ይዞ ወደ ነውዋ ይገርማል። እኔ የመጣሁት ከዚህ ቤተሰብ ነው ብለው ትምህርቱ እዛ እየተሰጠ ወደ ነውቁ ጨርሰው ይሏል። ይህን ይዘጋስ ብንነጋገር ምንነጋገር እግዚአብሔር ቃል በምሳሌ ብናነሳው ምንናነሳው የእግዚአብሔር ነገር። ስለዚህ ወደ ማውቃት ተረት መተረት አይፈቅድም። አራተኛ ጨዋታ መጫወት፣ ቀልድ መቀለል፣ መዘራረቅ አይፈቅድም። አምስተኛ በቤተ ክርስቲያን ውስጥ ሳቅ መሳቅ፣ ሀሜት ማመት አይፈቅድም። ሌላ ቦታ ይፈቀዳል ማለት አይደለም። ሀሜት ሌላ ቦታ ይፈቀዳል ማለት አይደለም። ግን በተለይ በዚህ ስፍራ ሀሜት ማመት አይፈቅድም። ልክ ሰው ሲገባኝ ስካሁን ጨረሰው እንደዚህ ሆኖ ለስካሁን አፈማል። አንዳንዶቹ ለምክንያት የሚያደርጉት አለ። ለምክንያት ተቸግረው ደግሞ እዚህ ያየኝ ሰው ደግሞ ቅፋት እንዳይሆን ብለው ይህ ለምክንያት። አንዳንዶች ግን ከጎናቸው ላሉ እንትን ለማለ ይሆናል ስልጣኑ ለበጎ ይሸፈማሉ። ለወሬ ደግሞ ለማናት ሀቤት አይፈቀድ። ሳቅር መሳቅ እንደዚህ ነው። ክርክር ላይ ለፎ መሳቅ አይፈቀድ። መዝናናትና አሉ ቦታዎች። አምስተኛው ማነው ስድስተኛው አክታን አክ ማለት ምራታ መጥፋት፣ የአፍንጫ ቆሻሻ እዚህ ግቢ ውስጥ መጣ አይፈቀድ። በሶፍት በምናምን ጠቅለለን ይዘን ወደ ቦታ ምስል እንወጣለን። ዜ ይባላል። ሰባተኛው የመጨረሻው በቤተ ክርስቲያን ለቁርባንና ለፈውስ የመጣ ሰው ካልሆነ በስተቀር መተኛት አይፈቀድም። መተኛት ካህናቱ በጣም ያቁታ ተኝተው ደግሞ ለገና አካባቢውን ይበክሯል። ሰው ሲተኛ እንደዚህ ነው። አማናችንም እኮ ነው ቆመን እኮ ነው ትር ምንሆን ሁሉም ጋር። ስለዚህ ደግሞ የበለጠ መቆጣጠር የማንችልበት ሁኔታ ውስጥ እንገባለን። ቆመን እንኳን የማንችልበት ጊዜ ይገጥማል። እሱ ቁርጥ በረኛ ሆኖ ራሱ ብዙ ሰው ተንቀሳቃሽ ነው ጋር ተንቀሳቃሽ ይሆናል። እና ስለዚህ ስንተኛ ደግሞ የበለጠ ስለምንሆን መተኛ ካስፈለገ እንቅልፍ ካስፈለገ ቤት ነው መጨረስ። ሌሊት ቤተክርስቲያን ማለት ስናስብ ትንሽ እንቅልፍ ወስደን መምጣት፣ ትንሽ እንቅልፍ ወስደን ተስላለን። የምንተኛው ለምሳሌ ማለቱ አራት ሰዓት ላይ ተጀምሮ እስከ ስምንት ተኩል ቆይተን ከስምንት ተኩል እስከ አስራ አንድ የምንተኛ ከሆነ አስቀድማችሁ ያን ሰዓት ተኝታችሁ ስምንት ሰዓት ላይ ነው
አሜን።